መጽሐፈ ኩፋሌ ምዕራፍ አራት ከሁለተኛው ሱባኤ በስድስተኛው ቀን በእግዚአብሔር ቃል ታዘን እንስሳትን ሁሉና አራዊትን ሁሉ በዚህ ዓለም የሚመላለሰውን ፍጥረት ሁሉና አዕዋፍን ሁሉ በውሃም ውስጥ የሚመላለሰውን ፍጥረት ሁሉ በየወገናቸው በየመልካቸው ወደ አዳም አመጣን። በመጀመሪያይቱ ቀን አራዊትን፣ በሁለተኛይቱ ቀን እንስሳትን፣ በሦስተኛይቱ ቀን አእዋፍን፣ በአራተኛይቱ ቀን በምድር ላይ የሚመላለሰውን ፍጥረት ሁሉ፣ በአምስተኛይቱም ቀን በውሃ ውስጥ የሚመላለሰውን ፍጥረት አመጣን። አዳምም በየስማቸው ጠራቸው። ስማቸውም አዳም እንዳወጣላቸው እንደዚያው ሆነ። በእነዚህ በአምስቱ ቀኖች አዳም ይህን ሁሉ ፍጥረት በምድር ያለውንም ፍጥረት ሁሉ ሴትና ወንድ ሆነው ያይ ነበር። በምድር ያለውን ወገንንም ሁሉ ያይ ነበር። እርሱ ግን ብቻውን ነበረ። እንደ እርሱ ያለ ረዳትንም ለእርሱ ያገኘው ማግኘት የለም። እግዚአብሔርም ለእኛ እንዲህ አለን፣ እንደ እርሱ ያለ ረዳትን እንፍጠርለት እንጂ አዳም ብቻውን ይኖር ዘንድ አግባብ አይደለም አለ። ፈጣሪያችን እግዚአብሔር በአዳም እንቅልፍን አመጣበት፣ እርሱም ተኛ። ከአጥንቶቹ መካከል አንድ አጥንት አንስቶ ሔዋንን ፈጠራት። የዚችም የሔዋን መፈጠሯ ከአጥንቶቹ መካከል ነው። ስለ እርሷም ፋንታ ሥጋን ሞላ፣ ሰው አደረጋት። አዳምንም ከእንቅልፉ አነቃው። አዳምም በስድስተኛይቱ ቀን ከእንቅልፉ ነቅቶ በተነሳ ጊዜ ወደ እርሱ አመጣት፣ አወቃትም። እርሱም ከእኔ ከባሏ ተገኝታለችና ይህቺ የአጥንቴ ፍላጭ የሥጋዬ ቁራጭ ናት፣ ሚስት ትሁነኝ አለ። ስለዚህ ነገር ባልና ሚስት አንድ አካል ይሆናሉ። ስለዚህም ነገር ሰው እናትና አባቱን ትቶ ሚስቱን ይከተላል፣ ከእርሷም ጋር አንድ ይሆናል፣ ሁለቱም ሁሉ አንድ አካል ይሆናሉ። በመጀመሪያይቱ ሱባኤ አዳም ተፈጠረ፣ በሁለተኛይቱም ሱባኤ ሔዋንን ፈጥሮ አሳየው። ስለዚህም በአደፍነት ጊዜ ወንድ ልጅ ሰባት ቀን እንዲጠበቅ፣ ሴት ልጅም ሁለት ሱባኤ እንድትጠበቅ ሥርዓት ተሠራ። በተፈጠረባት ምድር ለአዳም አርባ ቀን ከተፈጸመለት በኋላ ይገዛትም ይጠብቃትም ዘንድ ወደ ገነት አስገባ ነው። ሚስቱንም በሰማንያ ቀን አስገባናት። ከዚህም በኋላ ኤዶም ወደምትባል ወደ ገነት ገባች። ስለዚህ ነገር ወንድ ልጅ ብትወልድ ቀድሞ አዳም ሰባት ቀን ቆይቶ እንደተፈጠረ ሰባት ቀን በአራስነቷ ትቆይ ዘንድ 33 ቀንም ንጽሕ በሚሻ ደሟ ትቆይ ዘንድ ወንድ ልጅ ለምትወልድ ሴት በጽላተ ሰማይ ሥርዓት ተጻፈ። ነዋየ ቅድሳቱን አትንካ፣ ለወንድ ልጅ የታዘዘውን ይህንን ቀን እስክትፈጽም ድረስ ወደ ቤተ መቅደስም እንዳትገባ ሥርዓት ተጻፈ። ሴት ልጅ ብትወልድ ቀድሞ ሔዋን ሁለት ሱባኤ ቆይታ እንደተፈጠረች ሁለት ሱባኤ በአራስነቷ ትቆይ፣ 36 ቀንም ንጽሕ በሚሻ ደሟ ትቆይ፣ ሁሉም 80 ቀን ይሆናሉ። እነዚህን 80 ቀኖች ከጨረሰች በኋላ ገነት ከዓለም ሁሉ የከበረች ናትና በውስጧም የበቀለው እንጨት ሁሉ የከበረ ነውና ወደ ገነት አገባናት። ስለዚህ ነገር ሴት ልጅና ወንድ ልጅ ለምትወልድ ሴት የእነዚህ ቀኖች ሥርዓት ተሠራ። ለሴት ልጅና ለወንድ ልጅ የታዘዙ እነዚህ ቀኖች እስኪፈጸሙ ድረስ ነዋየ ቅድሳትን ሁሉ አትንካ፣ ወደ መቅደስም አትግባ። እስራኤል በዘመኑ ሁሉ ይጠብቀው ዘንድ የተጻፈው ሕግና ሥርዓት ይህ ነው። በመጀመሪያው ሱባኤ በመጀመሪያው ኢዮቤልዩ አዳምና ሚስቱ በገነት ሰባት ዓመት ሲገዙ ሕጉንም ሲጠብቁ ኖሩ። ሥራንም አስተማር ነው። ለማገልገል ተገልጦ የሚታየውን ሥራ ሁሉ ስናስተምረው ኖርን፣ እርሱም ሲያገለግል ኖረ። እርሱ ግን ራቁቱን ነበረ። ራቁትንም እንደሆነ አያውቅም ነበር፣ አያፍርም ነበር። ተክልንም ከአራዊትና ከወፎች ከእንስሳትም ይጠብቅ ነበር። ፍሬውን ለቅሞ ይበላ ነበር። በልቶም የተረፈውን ለእርሱም ለሚስቱም ያኖር ነበር። የሚጠብቀውንም ያኖር ነበር። ጠንቅቆ ቆጥሮ በዚያ የፈጸማቸው ሰባቱ ዘመን ባለቀ ጊዜ ሁለተኛውም ወር በባተ በአስራ ሰባተኛው ቀን በምድር ላይ የሚሄድ እባብ መጥቶ ወደ ሔዋን ቀረበ። በምድር ላይ የሚሄድ እባብ ሔዋንን በገነት ካሉ እንጨቶች ፍሬ ሁሉ እግዚአብሔር ከእርሱ አትብሉ ብሎ ያዘዛችሁ ምንድን ነው አላት። እርሷም እንዲህ አለችው፣ እግዚአብሔር በገነት ካለ እንጨት ፍሬ ሁሉ ብሉ፣ በገነት መካከል ካለ ከዕፀ በለስ ፍሬ ግን አትብሉ፣ እንዳትሞቱ በእጃችሁም አትንኩ አለን። በምድር ላይ የሚሄድ እባብም ሔዋንን ከእርሱ በበላችሁበት ቀን ዓይነ ልቡናችሁ እንዲበራ አምላክም እንድትሆኑ ክፉውንና በጎውንም እንድታውቁ እግዚአብሔር ያውቃልና ነው እንጂ ሞትን የምትሞቱ አይደለም አላት። ሔዋንም እንጨቱ ያማረ እንደሆነ ለማየትም ደስ የሚያሰኝ ፍሬውንም ለመብላት ደስ የሚያሰኝ እንደሆነ ባየች ጊዜ ከእርሱ ቆርጣ በላች። ሰውነቷንም በቀደመው በበለሱ ቅጠል ሸፈነች፣ ለአዳምም ሰጠችው፣ እርሱም በላ። ዓይኖቹም አዩ። ራቁቱን እንደሆነ ባየ ጊዜ የበለስ ቅጠል አምጥቶ ሰፍቶ ደኮ አድርጎ ሰውነቱን ሸፈነ። እግዚአብሔርም የምድርን እባብ ረገመው፣ ለዘላለሙም ፈረደበት። ሔዋንንም የምድር እባብ የነገራትን ነገር ሰምታ ዕፀ በለስን በልታለችና ፈረደባት። ሐዘንሽን ጻርጋርሽንም ፈጽሜ አበዛዋለሁ። አዝነሽ ተክዘሽ ልጅን ውለጂ፣ ከወለድሽም በኋላ መመለሻሽ ወደ ባልሽ ይሁን፣ እርሱም ይግዛሽ አላት። አዳምንም የሚስትህን ነገር ሰምተህ ከእርሱ እንዳትበላ ካዘዝሁ ከዚህ ከዕፀ በለስ በልተሃልና ስለ አንተ ምድር የተረገመች ትሁን፣ እሾህና አሜከላ ይብቀልብህ። አንተ ከምድር ተገኝተሃልና ወደ ምድርም ትመለሳለህና ከእርሷ ወደ ተገኘህባት ወደ ምድር እስክትመለስ ድረስ ጥረህ ግረህ እንጀራህን ብላ አለው። የቁርበት ልብስን አልብሶ ከገነት አሰናበታቸው።